ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ኢትዮጵያዊነት የዜጎች መብቶች ማስከበሪያ ጉባኤ በዜግነት ጉዳዮች ላይ ሊሰራ ኢትዮጵያ ገብቷል።
እንግዲህ እስከ ዛሬ ድረስ ኢትዮጵያዊነት በተለያየ መንገድ በመንግስት ፖሊሲ ጭምር ሲንቋሸሽ ወይም ደግሞ አስፈላጊ እንዳልሆነ ሲደረግ የነበረበት ሁኔታ ስለነበር ያ ደግሞ ትክክል እንዳልሆነ ለማስረዳት እና ለማስተማር ለማሳወቅ ኢንስቲትዩት ተቋም መፍጠር ያስፈልጋል።
የኢትዮጵያዊነት ጉባኤ ሊቀመንበር ዶክተር እርቁ ይመርን ይዘናል። እሁድ ታህሳስ 14 2011 ዓ.ም።
ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው ጽዮን ግርማና
ጤና ይስጥልኝ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። እስከ ምሽቱ 4 ሰዓት አብራችሁን ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን፣ እንደምን አምሽታችኋል? ለዜናው አዲሱ አበበ ነኝ። የሪፐብሊኩ የጥበቃ ኃይል ሪፐብሊካን ጋርድ በሚል አዲስ የተደራጀውና የአገሪቱን መሪ ጠቅላይ ሚኒስትር አብይ አህመድን ጨምሮ ለከፍተኛ የመንግሥት ባለሥልጣናት ጥበቃ የሚያደርገው ቡድን አባላት ዛሬ ጠቅላይ ሚኒስትር አብይ በተገኙበት አዲስ አበባ ውስጥ ትርኢት አሳይተዋል። እስክንድር ፍሬ ዘገባ ያብራራዋል።
የሪፐብሊኩ የጥበቃ ኃይል ወይም ሪፐብሊካን ጋርድ በውጭ ሀገር ስልጠና በወሰዱ ወንዶችና ሴቶች በአዲስ መልክ እየተደራጀ ተቋም ነው። ተግባሩም ከፍተኛ የመንግስት ባለስልጣናትና ቤተሰቦቻቸውን የጥቃት ዓላማ አንግበው ከሚንቀሳቀሱ ኃይሎች ከሚሰነዘር ጠለፋና እንግልት መከላከል መሆኑን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ዛሬ ያቀረቡት ትርኢትም ለዚህ ተግባር ዝግጁ መሆናቸውን የሚያሳይ መሆኑን ጽህፈት ቤቱ በፌስቡክ ገጹ አስታውቋል። የዚሁ የሪፐብሊኩ የጸጥታ የጥበቃ ኃይል ወይም ሪፐብሊካን ጋርድ አዛዥ ብርጋዴር ጄኔራል ብርሃኑ በቀለ ለአገር ውስጥ የመገናኛ ብዙሀን ያብራሩትም ይሄንኑ ነው። የሪፐብሊኩ የጥበቃ ኃይል ከስድስት ወር በፊት የተመሰረተ ተቋም መሆኑንም አዛዡ ተናግረዋል። ትርኢቱ የአገሪቱ መሪ በቂና ብቃት ያለው የጥበቃ ኃይል እንዳላቸው ለማሳየት ጭምር መሆኑን የገለጸው ደግሞ ከጥበቃ ኃይሉ አባላት አንዱ የሀምሳ አለቃ የወንድ ወሰን ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከፍተኛ አደረጃጀትና የሰው ኃይል ለውጥ ከተካሄደባቸው ዘርፎች አንዱ የቤተ መንግስቱ የጥበቃ ቡድን እንደሆነ ይታመናል። ዛሬ ይፋ የተደረገው መረጃና የቀረበው ትርኢትም ይህንኑ የሚያጠናክር ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው አመሰግናለሁ። ኢንዶኔዥያ በኃይለኛ ሱናሚ በመመታቷ ከ200 በላይ ሰዎች መሞታቸው፣ በመቶዎች የሚቆጠሩ ደግሞ መቁሰላቸው ተሰማ። የኢንዶኔዥያው ብሔራዊ የአደጋ መከላከያና ማስወገጃ መስሪያ ቤት ኃላፊ ሱቶፖ ፑርዎ ኑግሮዎ እንደተናገሩት 222 ሰዎች ሞተዋል፣ 843 ቆስለዋል፣ 28 ደግሞ የደረሱበት ጠፍቷል። የሟቾች ቁጥር ሊጨምር እንደሚችልም ነው የተገለጠው። በከፊል የተዘጉት የዩናይትድ ስቴትስ የፌዴራሉ መስሪያ ቤቶች ዛሬ እሁድ ሁለተኛ ቀናቸውን ይዘዋል። ምናልባትም ፕሬዚዳንት ዶናልድ ትራምፕና ኮንግረሱ ከመጪው ማክሰኞ የገና በዓል በኋላ እስከሚገናኙ ሊዘልቅ እንደሚችል ተገልጧል። የዚህ የመስሪያ ቤቶች መዘጋቱ ዋና ምክንያት ሜክሲኮ ድንበር ላይ አጥር ለመገንባት ፕሬዚዳንቱ የጠየቁት የ5.7 ቢሊዮን ዶላር የኮንግረስ አለመፍቀዱ ነው እና ቁልፉ ምክንያት የሆነው ገንዘብ ነው። ይህን ለመፍታት ቢቻል እንኳ የመወሰኛው ምክር ቤት ደግሞ ከመጪው ሐሙስ በፊት እንደማይሰበሰብ ታውቋል። ራሱን እስላማዊ መንግስት ብሎ የሚጠራውን ነውጠኛ ቡድን በመዋጋት ላይ ባለው ዓለም አቀፍ ጣምራ ኃይል ዩናይትድ ስቴትስን የተወከሉት ልዩ ልዑክ ብሬት ማክጎክ ስራቸውን ለቀቁ። ምክንያት ፕሬዚዳንት ዶናልድ ትራምፕ የዩናይትድ ስቴትስ ወታደሮችን ከሶሪያ ለማስወጣት በድንገት በመወሰናቸው። ይህን ትናንት ማታ ይፋ ያደረገው የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር እንዳስታወቀው የማክጎክ ስንብት ተግባራዊ የሚሆነው ልክ የዛሬ ሳምንት ነው። ማክጎክ ለስራ ባልደረቦቻቸው በላኩትና አሶሺየትድ ፕሬስ በተመለከተው የኢሜይል መልእክታቸው እንደተገለጠው ፕሬዚዳንቱ በድንገት የወሰዱት አቋም አስደንጋጭ ብቻም ሳይሆን ፖሊሲውንም የሚቃረን ነው። የፕሬዚዳንቱ ያልተጠበቀ ውሳኔ ሸሪኮቻችንንም ግራ አጋብቷቸዋል ብለዋል ማክጎክ። አክለውም ፕሬዚዳንት ትራምፕ ኤታ ማጆር ሹም እንደተናገሩት ከሆነ ደግሞ ፕሬዚዳንቱ ሐሳባቸውን በፍጹም አይለውጡም። በመጨረሻም ዩናይትድ ስቴትስ ወታደሮቿን ከሶሪያ ካስወጣች በኋላ አይሲስን እንደምን መቋቋም እንደሚቻል የብሪታንያና የፈረንሳይ ባለሥልጣናት እየመከሩ ናቸው። ሁለቱም አገሮች ሶሪያ ውስጥ የአየር ጥቃትና የየብስ ኦፕሬሽን እንደሚቀጥሉ አመልክተው የዩናይትድ ስቴትስ ወታደሮች ከሶሪያ መውጣት ሁለቱ አገሮች በአይሲስ ላይ የሚያካሄዱትን ጦርነት አወሳስቦባቸዋል ተብሏል። ለሰዓቱ ያለን ዜና በዚሁ አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13763 ኪሎ ሄርትስ በ25 ሜትር ባንድ በ1240 ኪሎ ሄርትስ በ31 ሜትር ባንድ በ9485 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ታህሳስ 14 2011 ዓመተ ምህረት ምሽት ፕሮግራም ነው።
ልጃቸውን ከሶስት ቀንበር ያተረፉ የሕክምና ባለሙያ ከልጃቸው ጋር ሌሎችን ለማትረፍ እየሰሩ ነው።
ለእናቴ ዘኑላት ለእኔ ሀዘን ይበቃታል ምናምን ብሎ ጽፎ ከዩኒቨርሲቲ ጠፍቷል ሲልም እኔ በጣም ከቁጥጥሬ ውጭ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱን በይመቃል።
በፈለግኩ ጊዜ አቁማለሁ፣ ነገ ተወዋለሁ፣ ችግር የለውም፣ ስፈልግ እንደዚህ አድርጋለሁ የሚለው ማንነት ነበር ውስጥ ያለው እንጂ ሱሰኛ ነኝ ብዬ አላምንም ነበር።
ሲስተር ይርገዱ ሀብቱና የ29 ዓመት ዕድሜ ልጃቸው እስራኤል ሶሎሞን ይናገራሉ። ይዘናቸዋል።
አሁን ወደ መጀመሪያው ዝግጅታችን እንዝለቅ።
ኢትዮጵያዊነት ጉባኤ በኢትዮጵያ
በዜጎች መብቶችና በዜግነት ጉዳዮች ላይ እንደሚሰራ የሚናገረው ኢትዮጵያዊነት የዜጎች መብቶች ማስከበሪያ ጉባኤ ኢትዮጵያ ገብቶ የተመሰረተባቸውና የተንቀሳቀሰባቸው ባሉ ሀሳቦች ላይ ስራ መጀመሩን አስታውቋል። አዲስ አበባ የሚገኙትን የጉባኤው ሊቀመንበር ዶክተር እርቁ ይመር ከሚኖሩበትና ከሚሰሩበት ከሺካጎ ከመነሳታቸው በፊት ሰለሞን አባተ አነጋግሯቸዋል። ቀጥሎ ይቀርባል።
እርቁ ይመር እባላለሁ። ነዋሪነቴ ቺካጎ ከተማ ነው። ላለፉት ብዙ ዓመታት በኢትዮጵያ ኮሚኒቲ ውስጥ ሳገለግል ቆይቻለሁ። አሁን በጡረታ ላይ ነው የምገኘው። ኢትዮጵያዊነት የዜጎች ማስከበሪያ ጉባኤ የሚባል ድርጅት ውስጥ በሊቀመንበርነት አገለግላለሁ። ድርጅቱ መብት ነክ የሆነ የሰብአዊ መብት ነክ የሆነ ድርጅት ቢሆንም አብዛኛውን የሚያተኩረው በዜጎች ማንነት ላይ ነው እና ያንን የዜጎች ማንነትና የጋራ የሆኑ እሴቶቻችንን ለማዳበር እና ደግሞ በሚገባም ስለማይታወቁ በሰፊው ለማስተማር እና ለማስተዋወቅ ጥረት እያደረግን ያለን ነው። ባጭሩ ይሄ ነው ድርጅት ነው።
የት ነው ድርጅታችሁ የተመሰረተው? የት ሆኖ ነው የሚንቀሳቀሰው?
የተመሰረተው ዋሽንግተን ዲሲ ነው። አባሎቻችን በየቦታው በየአገሩ ናቸው። ግሎባል ኦርጋናይዜሽን ሬጅስተርድ የሆነው ኢሊኖይ ስቴት ኦፍ ኢሊኖይ ነው።
የተመዘገበው ማለት ነው።
የተመዘገበው እና በአይአርኤስም የታወቀ
IRS ማለት የዩናይትድ ስቴትስ የሀገር ውስጥ ገቢ መስሪያ ቤት ማለት ነው።
ልክ ነው።
ዶክተር እርቁ እንግዲህ እንደሚነግሩኝ ዓለም አቀፍ ድርጅት ነው ድርጅታችሁ፣ የተመዘገበውም ዩናይትድ ስቴትስ ውስጥ ነው። አንዳንድ የፖለቲካ ተንታኞችም አንዳንድ ተቺዎችም ሲናገሩ የኢትዮጵያ ፖለቲከኞች ወይም የሰብአዊ መብት ተሟጋቾችና አስተማሪዎች በአብዛኛው ያሉት ውጪ ነው፣ ያለውን የሀገሪቱን ሁኔታ እንዴት አውቀውት ነው ከየት አምጥተው ነው የሚያስተምሩት? ምንስ ደግሞ ደረሰባቸውና ምንስ ሆኑና ነው ስለ ሰብአዊ መብቶች የሚናገሩት ሲሉ ይሰማሉ። ምንድን ነው ኢትዮጵያዊነት ድርጅት ለዚህ ያለው መልስ?
አገር ቤት ያለው ሁኔታ በነጻነትና በጥራት ለመንቀሳቀስ አስቸጋሪ ስለነበረ ብዙዎቹ በስደት የመጡ ሰዎች ስለ ሀገራቸው ሰፊው ይከታተላሉ። በተለይ በአሁኑ ጊዜ በኢንተርኔትም በሶሻል ሚዲያ መከታተል ስላለ ያለውን ሁኔታ በማስ ሜዲያ በመከታተል ደግሞ ከሀገር ቤትም አንዳንድ ሰዎች በሚመጡበት ጊዜ ያለውን ሁኔታ በመረዳት እና በመጠየቅ ብዙ ግንዛቤ አላቸው እና በቅርብ የሚከታተሉት ስለሆነ ስለ ሀገራቸው በማሰብ በተለይ በሰብአዊ መብት አኳያ ያለውን ችግር ለዓለም ሕዝብ በማስተዋወቅ ሲሰሩ ቆይተዋል። ተሰሚነትም አግኝተዋል በብዙ መንገድ እና እዛ ርቀት ቢኖርም ርቀቱ እያጠረ መጥቷል። ግንኙነቱ በሶሻል ሚዲያ በብዛት ይካሄዳል። እንደ ድሮው ኮሚኒኬሽን ባልነበረበት ጊዜ የተወሰነ በአካል የመገናኘት አስፈላጊነቱ እየቀነሰ መጥቷል እና በሚያገኙት ኢንፎርሜሽን ለሀገራቸው ለመስራት ይሞክራሉ። ብዙ ድርጅቶችን ተቋቁመው ሲሰሩ ቆይተዋል እስካሁን ድረስ።
ዶክተር እርቁ፣ ኢትዮጵያዊነት ድርጅት በዜግነት ጉዳዮች ላይ እንደሚያተኩር ገልጸውልኛል። ሲቪክ ድርጅት ነው፣ ግን የፖለቲካ ትምህርት ነው፣ የፖለቲካ መንገድ ላይ ነው ያለው። በዚህ በኩል በፖለቲካ ውስጥ የመሳተፍ በንቃት የመንቀሳቀስ ሀሳብ አላችሁ እንዴ?
ጨርሶ የለንም። ፖለቲካ ድርጅት አይደለም፣ ሲቪክ ድርጅት ነው። ኢንዲፔንደንት ነው። ከማንኛውም ፖለቲካ ድርጅት ወይም የሃይማኖት ድርጅት ተጽዕኖ ውጭ ነው። ዜጎች ተሰባስበው ስለ ሀገራቸውና ስለ ሌሎቹ ችግር የሚመክሩበትና አንዳንድ ማሻሻያ ሀሳቦችም የሚያቀርቡበት ጥሩ ሀሳቦችም በሚኖሩበት ጊዜ እነዛን በመደገፍ ህዝቡን ማስተማርና ስለ መብቱና ግዴታው እንዲያውቅ ጥረት ማድረግ ነው እና ከዛ ውጭ የፖለቲካ አላማ የለንም። ይሄ ሲቪክ ድርጅት የሚባለው እንዳውም ሶስተኛው ኃይል ይባላል። በህዝብና በመንግስት መካከል ሆኖ የህዝቡን ጥቅም ለማስከበር ከመንግስት የሚመጣውን ተጽዕኖ ለመቆጣጠር ወይም ለመሞገት የሚቋቋም ድርጅት ነው። የሲቪክ ድርጅቶች ብዙ አስተዋጽኦ አላቸው። በዛ አንጻር
ምንድን ነው መንገዳችሁ፣ ትምህርታችሁን፣ መረጃችሁን፣ እውቀታችሁን የምታስተላልፉበት የምታደርሱበት?
እንግዲህ እስካሁን ድረስ ባለው ሶሻል ሚዲያ በአካልም የተለያዩ ሲምፖዚየሞች በማዘጋጀት በየአካባቢውም በየከተማውም ስለ ኢትዮጵያዊነትና ስለ ሰብአዊ መብት ጥሰት የነበረውን ሁኔታ በማስረዳት ሌሎችም እንዲያውቁትና እንዲሳተፉ በማበረታታት እንሰራለን እና በዛ አይነት እንግዲህ እስከ ዛሬ ድረስ ቆይተናል። አሁን ግን ሻል ያለ ሁኔታ ስለተፈጠረ እዛው ሂደን አንዳንድ ነገር ለመስራት ለፈለግን ነው።
ለምንድን ነው የምትሄዱት? እንደው ለየት ያለ ሀሳብ አላችሁ ወይ?
እንግዲህ እስከ ዛሬ ድረስ ኢትዮጵያዊነት በተለያየ መንገድ በመንግስት ፖሊሲ ጭምር ሲንቋሸሽ ወይም ደግሞ አስፈላጊ እንዳልሆነ ሲደረግ የነበረበት ሁኔታ ስለነበር ያ ደግሞ ትክክል እንዳልሆነ ለማስረዳት እና ለማስተማር ለማሳወቅ ኢንስቲትዩት ተቋም መፍጠር ያስፈልጋል። አሁን ደግነቱ በብዙ መንገድ ከቅርብ ጊዜ ጀምሮ ስለ ኢትዮጵያዊነት ብዙ ይነገራል፣ ግን አብዛኛው ወጣት ዘንድ ምን ያህል ሰርጿል የሚለው አይታወቅም። በቋሚነት ኢትዮጵያዊነት የሚባል ተቋም ተፈጥሮ የማስተማሩን ስራ የማሳወቁን ስራ መቀጠል አለበት በሚል እምነት ነው የምንቀሳቀሰው።
ይህንን እውቀታችሁን ትምህርታችሁን ለማስፋፋት ትምህርት ቤቶችን፣ ዩኒቨርሲቲዎችን እና ሌሎች ተቋማትን የመጠቀም ከእነሱ ጋር የመነጋገር ሀሳብ ይኖራችኋል እንዴ?
አሁን የምንሄድበት ምክንያት ዋነኛው እሱ ነው። የጥናት ነው፣ የምክክር ጊዜ ነው። የተለያዩ የመንግስት ድርጅቶች፣ የዜግነት ማንነት የሚመለከታቸውን ድርጅቶች፣ ተቋሞች፣ ዩኒቨርሲቲዎች፣ ታዋቂ ግለሰቦች በማነጋገር ወደፊት ይህንን ኢትዮጵያዊነት ተቋም ለማቋቋምና ለመመስረት ያለው እድል ሊገጥሙ የሚችሉ ችግሮች ምን እንደሆኑ ጥናት ለማካሄድ ነው አሁን የምንሄደው።
መድረክ አለ ያሰባችሁት ልታካሄዱ? የአደባባይ የሚሆን የአዳራሽ የሚሆን የያዛችሁት ቀጠሮ አለ ከባለስልጣናት ጋር ለመገናኘት?
እየሞከርን ነው። አንዳንድ ድርጅቶችም ቀጠሮ ሰጥተውናል። እነሱን እናነጋግራለን። እዛ ከሄድን በኋላ ደግሞ እስከ ዛሬ በነበረን ግንኙነት ብዙዎችን መስሪያ ቤቶችና ድርጅቶች ለማነጋገር አስበናል።
ሌሎች አቻ ድርጅቶች፣ ተቋማት አሉ ከእናንተ ጋር የሚሰሩ የዜግነት ጉዳይ ላይ እንደዚህ የሚሰሩ
ኢትዮጵያ ውስጥ አሉ። በተለይ በሰብአዊ መብት ላይ ኢሰመጉ የቆየ ድርጅት ነው፣ አሁንም አለ። በነበረው ሁኔታ እና በነበረው ችግር ብዙ ተጽዕኖ ስለነበረባቸው እንደ ልባቸው ሊንቀሳቀሱ አልቻሉም ነበረ። አሁን ግን መንቀሳቀስ ጀምረዋል። እነሱ ጋር ግንኙነት ለመፍጠር ችለናል። እዛም በምንሄድበት ጊዜ መጀመሪያ የምናነጋግራቸው እነሱ ይሆናሉ።
የምትከፍቱት ቢሮ ይኖራል? አሁን ሄዳችሁ በቋሚነት የሚሰራ እናንተን የሚወክላችሁ እዛ?
እንግዲህ አላማችን እንደዛ ነው። ምን ያህል ይቻላል የሚለውን አናውቀውም። እንግዲህ እንዳለው ሁኔታ ነው የሚወሰነው። ቢያንስ ለኔትወርክ ያህል እንደ ታስክ ፎርስ አይነት ነገር አድሮክ ነገር አቋቁመን ከዛ በኋላ ያንን በህዝብ ውጭ ባለው ድርጅትና እዛ በተቋቋመው አድሮክ ግሩፕ ግንኙነት ለመፍጠርና አስፈላጊ የሆኑትን ስራዎች ለመስራት ተቋሙ የሚሰራቸው ምን ምን እንደሆኑ እናውቃለን፣ ዘርዝረናል። የማስተማርና ባህሎችን የማሳወቅ ነገር ነው። በተለይ በትምህርት ሚኒስቴር በኩል ትልቅ ኤክስፔክቴሽን አለን።
ስንት ትሆናላችሁ ለመሆኑ አሁን የምትሄዱት?
ከየቦታው 19 የምንሆናለን የምንሄደው።
በአንድ ጽሁፋችሁ ላይ በአሁኑ ጊዜ የጎሳ ፖለቲካ እየተዳከመ እያሽቆለቆለ ነው የሚል ሀሳብ አስፍራችኋል። እውነታችሁን ነው?
እንግዲህ ከቅርብ ጊዜ ወዲህ ስለ ኢትዮጵያዊነት በአመራር ላይ ያሉትን ኃይሎች በሰፊው ስለሚናገሩ በህዝብና በህዝብ መካከልም መቀራረብና መተሳሰብ ስለተጀመረ አብዛኛው የኢትዮጵያ ህዝብ ኢትዮጵያዊነትም ይደግፋል የሚል እምነት አለ። የጎሳ ፖለቲካ ውጤቱ የምናየው እየሆነ ነው። እርስ በርስ መጣላት ነው፣ መናከስ ነው። በዛም የተነሳ በክልል የኔ ነው ያንተ ነው በሚለው ብዙ ዜጎች ተፈናቅለው እስከ 2 ሚሊዮን የሚደርስ ህዝብ እንደተፈናቀለ ሁሉም የሚያውቀው ነው። እና መልሱ ሊሆን የሚችለው ኢትዮጵያዊነት ነው። በአብሮነት፣ በዜግነት ዜግነት ፖለቲካ እንዲሰፍን ቢደረግ እርስ በርስ መናቆሩ ሊቆም ይችላል የሚል እምነት አለ።
ባለፉት 40 እና 50 ዓመታት ሲዘራ የኖረ ጉዳት በኢትዮጵያዊነት ላይ በቀላሉ የሚጠገን አይደለም የሚልም ሀሳብ አለና ምን ማለታችሁ ነው? ምን መደረግስ አለበት ብላችሁ ታስባላችሁ? እቅድ ካላችሁ፣ ዝርዝር ነገር ያዛችሁት ካለ?
አዎ፣ አሁን ባለው ሁኔታ መልካም ነገሮች እየተነገሩ ናቸው ስለ ኢትዮጵያዊነት። በተለይ በአመራር ላይ ያሉት ባለስልጣኖች ጥሩ ጥሩ ሀሳቦች ያሏቸው ስለ ኢትዮጵያዊነት። ግን ያ በተቋም መደገፍ አለበት። አንድ ተቋም ተመስርቶ ህዝቡን የማስተማር አብሮነት፣ የጋራ እሴቶች ምን ምን እንደሆኑ ማሳወቅ፣ የእያንዳንዱንም ማህበረሰብ ችግርና ታሪክ ጥናት ማድረግ፣ እንደዚያ የመሳሰሉት ነገሮች የአብሮነቱ የአንድነቱ ልዩነት ምንጊዜም ይኖራል። ማንነት ደግሞ አንድ ሰው የተለያዩ ማንነቶች ሊኖሩት ይችላል። የጎሳ፣ የጾታ፣ የሃይማኖት ፕሮፌሽናል ልዩነቶች ሊኖሩት ይችላሉ። ግን ማንነቶች ሊኖሩት ይችላሉ። ግን እነዛ ማንነቶች የሀገር ማንነትን የዜጋ ማንነትን መቃወም የለባቸውም። ዋናው ነገር የዜጋ ማንነት ይሆናል ማለት ነው። እንግዲህ በተቋም ተመስርቶ በትምህርት በየክልሉ በየከተማው በተለይ በወጣቶቹ አካባቢ ሰፊ የሆነ ትምህርት መሰጠት ካልተጀመረ አሁን በሚነገረው ብቻ የኢትዮጵያዊነት የዜግነት ማንነት ጸንቶ ይቆያል ማለት አይቻልም። ሰዎች ካወቁ ሀሳባቸውን ሊለውጡ ይችላሉ። ኢትዮጵያዊነት ምን እንደሆነ የጋራ እሴት ሰዎች እንዳሉት ከተረዳ በትምህርት ሊለወጥ ይችላል የሚል እምነት ስላለን ነው።
ለምን ያህል ጊዜ ነው አሁን ዶክተር እርቁ የምትሄዱት?
ለአንድ ወር ጊዜ ነው ያለው። ወደ ጠቅላይ ግዛቶችም ለመሄድ እያሰብን ነው። ብዙውን ጊዜ ግን የምንቆየው አዲስ አበባ ነው።
በነገራችን ላይ አሁን ጠቅላይ ግዛት ነው ያሉኝ። እናንተ የሲቪክስ አስተማሪዎችም ስለሆናችሁ እንዲህ አይነት አጠራሮች ትርጉም አላቸው እና ሆን ብለው ነው ጠቅላይ ግዛት ያሉት ወይስ እንደው በነገር መሀል እንደው የተናገሩት ነገር ነው?
እኛ እንግዲህ ጠቅላይ ግዛት በነበረበት ጊዜ ስለነበር የወጣ ነው
እንጂ
በተለምዶ እንደዛ
በተለምዶ ተናገሩት እንጂ ክልሎች ወደ ጠቅላይ ግዛት ይሁኑ አይሁኑ የሚል ንግግር ውስጥ አልገቡም።
እሱ ራሱን የቻለ ሌላ ጥያቄ ነው።
እሺ፣ ጊዜው ሲደርስ እናነሳዋለን ያንን። ይሄ የጎሰኝነት የጎሳ ፖለቲካ ጉዳይ ላይ እስቲ አንድ ጊዜ መለስ ስላርጎትና መቼስ የጎሳ ፖለቲካ በርትቶ ሀገሪቱን ወደ መከፋፈል ወስዷታል፣ ወደ ጸብ፣ ወደ ንትርክ ወስዷታል እየተባለ ቢነገርም አሁንም ቢሆን ያንን የጎሳ አስተሳሰብ ያንን የብሔረተኝነት አስተሳሰብ የሚያራምዱ ወገኖች አሉ። ስለ እነዛ ያላችሁ አመለካከት ምንድን ነው?
አንዳንድ ጊዜ የጎሳ ብሔርተኞች ወይም የጎሳ ፖለቲካ የሚያካሄዱ ሰዎች በአብዛኛው በተሳሳተ መረጃ ላይ የተመሰረተ ፖለቲካ ነው። ግን የነበረው ሁኔታ በትክክል ኢትዮጵያ ከተፈጠረች 100 ምናምን ዓመት ነው የሚለው ትክክል እንዳልሆነ፣ ከዛ በፊት በህዝቦች መካከል ግንኙነት እንደነበረ እና ግንኙነት ብቻ ሳይሆን በጋራ ያዳበሯቸው እሴቶች፣ ባህሎች እንደነበሩ የሚያሳይ ትምህርትና መረጃ በሚያገኙበት ጊዜ ሀሳባቸውን ይለውጣሉ የሚል እምነት አለን። ግን በተሳሳተ እና ትክክለኛ ባልሆነ መረጃ ተነስቶ አንድ ብሔር ሌላውን ብሔር ይጨቁን ነበር የሚል የተነሳ ንቅናቄ ትክክለኛና ሰው የሚያጠራጥር ነው። ትክክልም አይደለም ለነገሩ። እና ያንን በትምህርት እና በማሳየት ማሳያዎች ብዙ ነጥቦች ሊኖሩ ይችላሉ። እና ያንን የሚያሳዩ ምሁራኖች ተሰብስበው በየዘርፉ በየፕሮፌሽኑ የኢትዮጵያዊነት የጋራ እሴቶች ምን ምን ናቸው፣ ሁሉንም የሚመለከቱ የትኞቹ ናቸው የሚለውን በማስረዳት ከታሪክም ከባህልም የተወራረሱትን ነገሮች በማሳየት አንድነታችንን የሚያጠናክር ዓላማ ይዘን እንሄዳለን ማለት ነው።
ከእነሱ ጋርስ አብሮ የመስራት ሀሳብ አላችሁ?
ትምህርት በሚመለከት እኛ ለማንም እናስተምራለን፣ እናሳውቃለን የሚለውን ነገር ለሁሉም ነው፣ ለብሔርተኞቹ ብቻ ሳይሆን ሌላውም ደግሞ ማወቅ አለበት። የብሔርተኞችን ችግር እንዲረዳ መደረግ አለበት እና እኛ አዘ ሲቪክ ኦርጋናይዜሽን ኢንዲፔንደንሳችንን ጠብቀን ከማንም ጋር መስራት እንፈልጋለን። ዋናው ነገር የእኛ ኮር ፕሪንስፕል ብለን የምንላቸው የኢትዮጵያ አንድነት፣ ሉዓላዊነት እና የግለሰብ ሰብአዊ መብት፣ በእነዚህ ላይ አተኩረን ነው የምንቀሳቀሰው እና እነዚህን ፕሪንስፕሎች እነዚህን አላማዎች ለሁሉም ለማንኛውም ሰው ለማስረዳት ዝግጁ ነን።
የፊታችን ታህሳስ 18 እና 19 ኢትዮጵያ ውስጥ የሚደረግ የቪዥን ኢትዮጵያ ስብሰባ አለ። እርስዎ መጋበዞን ሰምቻለሁኝ እዛ ስብሰባ ላይ።
ልክ ነው።
ምንድን ነው የሚያደርጉት?
ያው ስለ ኢትዮጵያዊነት ምንነት፣ ስቹ ትርጉሙ ምን እንደሆነ በዛ ለተሰብሳቢው የማቀርበውን ጽሁፍ አለ። እስካሁን ድረስ የተነጋገርንባቸውን የኢትዮጵያዊነት ሴቶች የጋራ የሆኑት ሁሉ እንደተሸረሸሩ፣ ለምን ተሸረሸሩ፣ አሁንስ ምን መደረግ አለበት፣ አሁን ለገጠሙን ችግሮችም ሆነ ወደፊት ሊገጥሙ ለሚችሉት ኢትዮጵያዊነት መድህን መፍትሄ ሊሆን እንደሚችል የሚያሳይ ጽሁፍ ነው የማቀርበው።
አሁን ሲሄዱ ለዚህ ጉባኤ ብለው ነው የሚሄዱት ወይስ ይሄ መድረክ ከጉዞዎቹ ሀሳቦች ከጉዞዎቹ መርሃ ግብር መካከል አንዱ ነው?
ስብሰባ በሚል አልነበረም የምንሄደው። እኛ ስብሰባው እዛ መደረጉንም ከማወቃችን በፊት ነው አባሎቻችን ወስነው እንግዲህ ወደ ኢትዮጵያ ውስጥ የተፈጠረው ሁኔታ መቺ ስለሆነ የእኛን ዓላማ እዛው ሀገር ቤት ግን ተቋም መስርተን መንቀሳቀስ አለብን በሚል ተወስኖ ያንን ውሳኔ ተግባራዊ ለማድረግ ነው የምንሄደው። ግን እግረ መንገዱን እንደ አጋጣሚ የቪዥን ኢትዮጵያ ኮንፈረንስ እዛ በሚካሄድበት ጊዜ እኛም እዛ ስለምንሆን እንድንሳተፍ ጠይቀናቸው ፈቀዱልን፣ እንሳተፋለን።
እንግዲህ ዶክተር እርቁ ይመር ጉዟችሁ የተሳካ እንዲሆን እመኛለሁ። ስትመለሱም የጉዟችሁ ውጤት ምን እንደነበረ መግለጫውን ጠይቃለሁኝ። እግዚአብሔር ይስጥልኝ ለዛሬ ጊዜው።
በጣም አመሰግናለሁ አቶ ሰለሞን ይህን እድል ስለሰጠኝ።
የአርያ ሰው ሽልማት።
እዚህ ሀገር ተወልዶ የሚያድጉ ኢትዮጵያውያን ልጆቻችን ነገ ከነጎዲያ በራሳቸው ማንነት የሚኮሩና ስለ ራሳቸው በየትኛውም አጋጣሚ ባገኙት አጋጣሚ ደረታቸውን ነፍተው አፋቸውን ሞልተው እኔ ኢትዮጵያዊ ነኝ፣ ኢትዮጵያ ደግሞ እንዲህ አይነት ሀገር ነች፣ ይሄ ያላት ብለው መናገር የሚችሉበትን ድፍረት እንዲያገኙ ይህን አይነት መልካም ስራ የሚሰሩ ሰዎችን አቅማችን በፈቀደ ሁሉ በመደገፍና በማበረታታት የበኩላችንን አስተዋጽኦ ማድረግ አለብን።
ዲያቆን ፍሬው ሰይፉ የአድዋ የባህልና የታሪክ ኅብረት መስራችና ዋና ሥራ አስኪያጅ ናቸው። ዳላስ ቴክሳስ ላይ የተጠናቀረ ዘገባ ይዘናል።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት።
ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። በትዊተር ሃሽታግ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ።
ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ።
አየር ላይ በአጭር ሞገድ በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው።
እያስተናገድናችሁ ያለነው ጽዮን ግርማና
ሰሎሞን አባተንን
ከቹማያ ቦታኝ ከሰፊው መዳ Yeah. አደረም ለገኝ አርፉና ትራፉ ከጨማያ ወጣኝ ከሰፊው መዳፉ ሰጾፍ ቆጥተኛ እንደበሬዎቹ በዋቋጭ በቦኛ ፉጨቴማዎች
ታዩ ዝግጅታችን እንሽጋገር።
ልጃቸውን ከሱስ ቀንበር ያተረፉ የህክምና ባለሙያ ከልጃቸው ጋር ሌሎችን ለማትረፍ እየሰሩ ነው።
አደንዛዥ ጸዋትን ጨምሮ በሱስ የተጠመዱ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የ36 አመታት የሥራ ልምድ ያላቸው የህክምና ባለሙያ ሲስተር ይርገዱ ሀብቱ ለቪኦኤ ተናግረዋል። ሲስተር ይርገዱ ሀብቱ ለአስር ዓመታት ያህል የሱስ ተገዢ የነበረ ልጃቸውን ሕይወት ማትረፋቸውን ገልጸውልናል። ልጃቸው እስራኤል ሶሎሞን 27 ዓመቱ ነው። ዘንድሮ ከሱሶቹ ተላቆ የዩኒቨርሲቲ ትምህርቱን እየተከታተለ 4 ዓመት እንደሆነው ገልጸውልናል። ልክ እንደኔ መሆን ይቻላል ይላል። ሌሎች ወጣቶችንም ለመታደግ የእርሱን አርአያና መንገድ እንዲከተሉ እያስተማረ መሆኑን ነግሮናል። ጽዮን ግርማ እናትና ልጅን አነጋግራለች።
ሲስተር ይርገዱ ሀብቱ በነርስነት ሙያ ለረጅም ዓመት አገልግለዋል። ከጡት ካንሰር ህመም የዳኑም ናቸው። ከዚህ ህመም እኩል ለኩል የሚያሰቃይ ሌላ ህመም እንደነበራቸው ይናገራሉ። የልጃቸው ወጣት እስራኤል ሰለሞን ሱስ ውስጥ መግባት
የራሴ ልጅ ለአስር ዓመት ሱሰኛ ሆነብኝ። በመጨረሻ ከአዲስ አበባ ዩኒቨርሲቲ ተስፋ ቆርጦ ራሴን አጠፋለሁ ብሎ ወጣ። በዛ ያው ከባድ ነው እንዲህ ንግግር የሚያልቅ አይደለም። ያሳለፍኩት የአስር ዓመት አምስቱን ዓመት ነው የማውቀው። በጣም ከባድ ነበረ። አንድ እናት ልጇ ሰብስተንስ ሲገባባት ምን ያህል መከራና ስቃይ እንደሆነ ቤተሰብሽ በሙሉ ነው የሚታመመው።
ሲስተር ይርገዱ አሁን ልጃቸው ከሱስ ነጻ ከሆነ 4 ዓመት እንደሆነው ይናገራሉ። ልጃቸውን እስራኤል ሰለሞንና እርሳቸውን በስልክ መስመር ላይ ጋብዤ አነጋገርኳቸው። ሲስተር ይርገዱ ሀብቱና እስራኤል ሰለሞን እንግዲህ ፈቃደኛ ሆናችሁ ያላችሁን ልምድ ልታካፍሉን ስለተገኛችሁ በአንድ መስመር ላይ ስለሆናችሁ አመሰግናለሁ። እስቲ ሲስተር ይርገዱ መጀመሪያ ወደ እስራኤል ከመምጣታችን በፊት በጣም አስቸጋሪ ጊዜ አሳለፍኩ የሚሉት የትኛውን ነው?
4ኛ ልጅ ነው። በጣም የመጨረሻ ልጅ ደግሞ ይታዘነለት የሚታሰብለት ነው። በዛ ሁኔታ ውስጥ እያለ ነው እንግዲህ እሱ 6ኛ ክፍል ተማሪ ሆኖ ሲነግረን አሁን ካለፈ በኋላ ሂድ ጫት ደፍተህና ሲጋራ ደፍተህና ሲባል በዛ ልምምድ ውስጥ ራሱን ገባበት እና ኤሌመንተሪ ላይ ነው ሱስን የጀመረው። ከዚህ እንግዲህ 5ቱን ዓመት አላውቀውም ነበረ። በመሀል ላይ ትግራይ ዘመቻ ሄጄ ነበረ። እዛ ስመለስ ወደ ሀይ ስኩል ሲገባ እሱ ዲፕ ሰብስታንስ ውስጥ በጣም ገብቶበታል። ከዛ የባህሪ ለውጡ ሲመጣ የተለያየ ራሳቸውን ይቀይራሉ ምን ይላሉ እነዚያ ነገሮች እኔን አስደነገጡኝ። ያው መከታተል ሲጀምር ከትምህርት ቤት ማውጣት፣ መቅረት፣ በትክክል አለመማር፣ ጎበዝ ልጅ ነበረ። አስተማሪዎቹ ይጠሩኛል፣ እስራኤል እኮ ጥሩ ፖቴንሻል ያለው ልጅ ነው፣ ግን ባህሪው ተቀይሯል ይሆናል። ያው ማልቀስ ትጀምሪያለሽ። እናቶች መጀመሪያ እንባ ነው የሚቀድመን። በጣም ብዙ አነባ ነበረ። ያው በመካከል ላይ ሃይስኩሉን እስኪጨርስ ድረስ ቀላል አይደለም። እያንዳንዱ ቀን ላይ መጨረሻ ላይ ዩኒቨርሲቲ ሲገባ ነው እንግዲህ ተስፋ ቆርጦ እሱም ተሰምቶት ከሰሜን በድግ ያለው ነው እያለው። ከዚህ በኋላ የጻፋቸው ወረቀቶች አሉ፣ ራሴን አጠፋለሁ። ወንድሞቹ ደግሞ ለእናቴ ዘኑላት፣ የኔ ሀዘን ይበቃታል ምናምን ብሎ ጽፎ ከዩኒቨርሲቲ ጠፍቷል ሲልም እኔ በጣም ከቁጥጥሬ ውጪ ነበር። አሁን ለመናገርም እንደገና ሳስታውሰው ራሱ እንባ ይመጣል። ና ያ ላይፍ ከባድ ነበር። ልጅ ራሴን አጥፋለሁ ብሎ ከዩኒቨርሲቲ ጠፍቷል ሲባል ማንም የወለደ ሰው ይሄ ነገር ምን ያህል ከባድ እንደሆነ በዛ ውስጥ እያለሁ ነው እንግዲህ ለ15 ቀን የት እንዳለ አላውቅም ነበር። በፈልግ አስፈልግ ምንም ዜድ አምቢሌን ሰው የለም። በመጨረሻ አንድ ቀን ልጁ ላልቅስና በቃ ኦቶም እንደሆነ ይነገረኝ ምናምን ብዬ ከባለቤቴን ጋር ብዙ እንትናል እንደዚህ ሆነሽ የት ታገኘዋለሽ ምናምን አለ። መጨረሻ ላይ ግን ጸሎት እናድርግ ወደ እግዚአብሔር እንጂ አይን ባንች ፍለጋ ልናገኘዋን ትደፋለ። እኔም ከባድ ነበረ። አንዱ ልጄ እንደናት እሷም ልክ ነች አንተም ልክ ነው ብሎ ባለቤቴን እንትን አለው። መጨረሻ ላይ በቃ ሌሊት አልተኛም ምግብ አይዋጥልኝ በዚህ ላይ ታማሚ ነኝ። በጣም ከባድ ነበረ። እንዲህ ለመግለጽ ይከብዳል። መጨረሻ ላይ ግን ጓደኞቹ ምን ብለው ደውለው እስራኤል ወደ ቤተሰብ መምጣት ይፈልጋል፣ ይቅርታ መጠየቅ ከሱስም መውጣት ይፈልጋል፣ ግን እናቴን በድያለሁ ብሎ የሚሰማው ነገር አለ ሲሉኝ፣ እኔ ምንም አልበደለኝም ነው ያልኩት። ምንም ነገር አላደረገኝም፣ ብቻ እሱ በህይወት አገኘው አልኩ። አንድ ሆቴል ላይ ቁጭ አድርገው ጠሩት። መጨረሻ ላይ በቃ ሳገኘው እስራኤል በድያለሁ ምናምን ስለው እሱ ያለቅስ ነበረ። ማካፌ ከሆነ የምትሰሪበት ሆስፒታል አስተኝኝ ከሶስት መውጣት ፈልጋለሁ አለኝ። እሺ አልኩት። ጸጉሩን ተላጨ ምናለ ያው ሶስት ከሶስት ለመውጣት እሰኘው ፈቃደኛ መሆን አለበት። ሐኪሙን ሄጄ ሳይካትሪስት ሐኪም አለ ገና ሳናገረው ማልቀስ ነው ኖ ሲሰራ ጠንቅሽ አንቺ ጤናም ችግር አለሽ ምን ሊያርጋሽ ነው ልበል ስለ በቃ ስለ ልጅ እሰኛ ነው ብሎ መናገር በጣም ቤት ከባድ እንደሆነ ብዙ ሰው ያውቃል። አይናገሩ ብዙ ሰዎች እኔ ግን የእሱን መጥረት ነበርና መፈልገው በቃ ያለቅስኩ ሳናገረው እንደዚህ ልጄ በልቶ ግን አሁን መውጣት ይፈልጋል ስለ አምጫጫሉ ወሰድኩት ያስጠኛሁት። ከዛ በቃ እግዚአብሔር ረዳው ወሰነ እሱ። እንደውም እንትን ያልገለጽኩት ነገር ከዛ ግሪቱ ጋር ጳውሎስ ሆስፒታል አምስት አልጋ አለ። አምስት ሆነው ተኝተው እዛ ውስጥ ሁሉ ነገር እያሻሻለ መጣ።
እስራኤል እንዴት ልትወስን እና ወደ እናት ተመልሰ ከሱስ ውስጥ ለመውጣት ውሳኔ ላይ ልደርስ ቻልክ?
የሱስ ውስጥ ያሳለፍኩት 10 ዓመት አካባቢ ኤሌመንተሪ ተማሪ ያለው ከስድስተኛ ክፍል ጀምሮ ዩኒቨርሲቲ ጆይን አድርጌ 2 ዓመት እስከተማርኩበት ጊዜ ድረስ ማለት ነው። በእነዚያ ጊዜያቶች ውስጥ ለረጅም ጊዜ ሱሰኛ መሆኔን አላምንም ነበር ፈጽሞ ማለት ነው። ቤተሰብን በተለያየ አጋጣሚ ከቤተሰብ ጋር ስንጋጭ ያው ብዙ የሚያገናኙ ነገሮች ስላሉ ከቤተሰብ ጋር ስንጋጭ ሱሰኛ እንደሆንኩ ሲነግሩ የማልቀበልበት ሁኔታ ነበር ያለው። በሌሎች አካባቢዎችም ቢሆን ሱሰኝነትን በቃ ሱሰኛ ነኝ ብዬ ፈጽሞ ለራሴ አላምንም ነበር። በፈለግኩ ጊዜ አቆማለሁ፣ ነገ እተወዋለሁ፣ ችግር የለውም፣ ስፈልግ እንደዚህ አድርጋለሁ የሚለው ማንነት ነበር ውስጥ ያለው እንጂ ሱሰኛ ነኝ ብዬ አላምንም ነበር። ግን ወደ እንደዚህ አይነት ሁኔታ መምጣት የጀመርኩት በዛ ህይወት ውስጥ እያሳለፍኩኝ በሄድኩበት ጊዜ በጣም ብዙ ነገሮችን በህይወቴ አጥቻለሁ። ማለት ሱስ በህይወቴ ውስጥ ያስከተላቸው ብዙ ጥፋቶች አሉ። ከትምህርቴ መጀመር እችላለሁ። ትምህርቴን ፋንክሽናል ሆኜ መማር ስላልቻልኩኝ ትምህርቴን ያቋረጥኩበት ሁኔታ ያለው። ከቤተሰብ ጋር ተጋጭቻለሁ፣ ከቤተሰቤን አጥቻለሁ በዛ ሰዓት ማለት እችላለሁ። ጤንነቴ ላይ የተለያየ ችግር ደርሶብኛል። ከሰዎች ጋር ሶሻል ላይፍ በአጠቃላይ የተቆራረጠ ነው። ምንም አይነት ሶሻል ላይፍ የለኝም። ከሰዎች ጋር እንደገና ያንን ነገር ለማሟላት በሚሄዳቸው መንገዶች ጋር በጣም ከብዙ ሰዎች ጋር ተጋጭቻለሁ። ብዙ ሰዎች የሚያስቀየምኩበት ሁኔታ አለ እና በእነዚህ ነገሮች ህይወቴ በጣም ምስቅልቅል ብሏል እና ካሳደረብኝ ጠባሳ የተነሳ ወደ መጨረሻ አካባቢ እነዚህ ነገሮች ሳስባቸው በቃ የሳን ሱሰኛ የሚለውን ነገር ተቀበልኩኝ እና ከእነዚህ ነገሮች የተነሳ ነው ከዚህ በኋላ በቃ ተጨማሪ እርምጃ ወደፊት መራመድ አልችልም፣ እዚህ ጋር ማቆም አለብኝ፣ መለወጥ አለብኝ ብዬ ማሰብ የጀመርኩት ያሳለፍኩትን ነገር ሳስበው፣ የደረሰብኝን ጠባሳ ሳስበው ነው ማቆም አለብኝ ወደሚለው ውሳኔ ደረሱ።
እናትህ ቀደም ብለው ተናግረዋል፣ ጫት ግዛ እንደዚህ ከሚል ከልጅነትህ ነው የጀመርከውና በጣም ሱስ ውስጥ የከተተህና መጥፎ የነበረው ከጫት ሌላ የምትወስዳቸው ነገሮች ነበሩ?
አዎ፣ ጫት ብቻ አይደለም። ያው ሁሉንም ነገር እጠቀም ነበር። ጫት እቅማለሁኝ፣ መጠጥ ጠጣ ነበረ፣ ጋራም ማጨሳለሁ፣ እንደገና ካናቢስም ማጨሳለሁ። እነዚህ ነገሮች በአጠቃላይ አደርግ ነበር። ያው ሱስ ውስጥ ሲገባ መጀመሪያ ምናልባት በአንዱ ነገር ሊጀመር ይችላል። ሲጋራ በማጨስ ሊሆን ይችላል፣ ወይ ጫት በመቃም ሊሆን ይችላል፣ ወይ መጠጥ በመሞከር ሊሆን ይችላል። በሂደት ግን ተያያዥነት ያላቸው ስለሆኑ ሁሉንም መሞከርና ለሁሉም ደግሞ ጥገኛ መሆኑ የማይቀር ነገር ነው። በብዛት ይህ ብዙ ወጣቶች ላይ የሚታይ ነገር ነው እና እኔም ስጀምር ሲጋራን ሞክረው በሚል በሲጋራን በመሞከር ነው ጀመርኩት።
ዩኒቨርሲቲ አካባቢም ለሱስ የመጋለጥ ሁኔታው ከፍተኛ ነው ይላል።
ዩኒቨርሲቲ እንደውም ያው ከቤተሰብ ርቀሽ የምትሆኝበት ቦታ ስላለ ነፃነሽ በራስሽ ነው ውሳኔዎች የምትወስኝ። ከዛ የተነሳ ነፃነት ስላለ ያንን ነገር ለማድረግ የሚመች ኢንቫይሮመንት ነው ያለው እና ይጨምራል። እንደውም እዛ ዩኒቨርሲቲ አካባቢ ያለው ለዛ ተጋላጭነቱ በጣም ከፍተኛ ነው በፊት ከነበረበት።
ሲስተር ይርገዱ እስራኤል አምኖ መጥቶ አስተካክላለሁ ከሱስ ውስጥ ወጣለሁ ብሎ ሆስፒታል እንዲተኛ ሲያደርጉት አምነውት ነበር? እውነቱን ነው ብለው ተቀብለውት ነበር?
ብዙ ሰው እንደሚያውቀው እናት ልጇን ታምናለች። ሁልጊዜ የተናገሩት ነገር ተግባራዊ ባይሆንም እኔ ሁን ጊዜ ዛሬ ተዋለሁ ነገ እንዲያደርጋለሁ ግድልሽ ምዚያ ቀጥሉን ሲለኝ ሆነስሱን እንዳመንኩት ነው እና እንደዛም ሲለኝ ያው እዛም ላይ ስለምሰራ ነው ሱስ ላይ መሰራ ስለነበረ ብዙዎቹ ወስነው ራሳቸው ከመጡ ከሱስ መውጣት ሱስ በሽታ ነው በቃ ልታከም ብሎ ሲወስን ሰው መውጣት ይችላል። እና አምኛው ነበር ያው ስራዬም ጋር ተያያዥነት ስላለው ከራሳቸው ከመጣ ሊድኑ እና ከሱስ ሊወጡበት ይችሉ።
ምንድን ነው የረዳ ከህክምናው ሌላ? እንግዲህ መጀመሪያ አመንክ፣ መቀየር አለብኝ አልክ፣ ከዛ ወደ ህክምና ሄድክ። ከዛ በኋላ ምን ረዳ?
ከሱስ እንደወጣ የረዱ ነገሮች በጣም ብዙ ናቸው። የመጀመሪያው ነገር ያው በህክምናውም ራሱ የሚመከር ነገር አለ። ሁሉም ሰው መንፈሳዊ ህይወት በተመለከተ ሁሉም ሰው የራሱ የሆነ ሃይማኖት አለው። በመንፈሳዊ ህይወት መደገር ነዛ ነገር ራስን አሳልፎ መስጠት በህክምናው የሚመከር ነው። አንዱ ከሱስ ለመውጣት ትሪትመንት ነው እና እኔ የመጀመሪያው ትልቁ ነገር ራሴን አሳልፌ ለማምነው እግዚአብሔር ሰጥቼ እግዚአብሔር እንዲረዳኝ ነገሮችን በሱ ላይ ጥዬ ያሳለፍኳቸው ጊዜያቶች በጣም ረድተውኛል እና ሆስፒታል ውስጥ ተኝተንም የተለያዩ የሚሰጡን የምክር አገልግሎቶች፣ የጋራ የውይይት ጊዜ፣ የምናነባቸው መጽሐፎች እነዛ በጣም ረድተውኛል ብዬ አስባለሁ። ከዛ በተጨማሪ ያው ሱስን ማቆም እዛ ሆስፒታል ውስጥ ተኝቶ በሚደረገው ህክምና ብቻ የሚቻል ነገር አይደለም። ትልቁ ነገር ከህክምና እዛ ተኝተን ህክምናችንን ጨርሰን ከወጣን በኋላ ውጪ ባለው ነገር ተመልሰን ወደዛ ነገር ላለመግባት የምናደርጋቸው ጥረቶች፣ የምንወስዳቸው እርምጃዎች፣ ጓደኛን ከመምረጥ አንጻር፣ ውሎን ከመምረጥ አንጻር፣ የመዝናኛ ቦታዎችን ከመምረጥ አንጻር ከነዚያ ጋር ተያይዘው ተመልሶ ወደዛ ነገር ላለመግባት የሚደረገው ጥረት ሆስፒታል ውስጥ ያለው ሳይሆን ከሆስፒታል ውጪ የሚኖረው ነበር ከባድ የሚሆነው። እሱን እንደተመለከተ ያው የበፊት ኢንቫይሮመንት ጋር ላለመሄድ፣ ከበፊት ጓደኞች ጋር ብዙ ላለማሳለፍ፣ ራስን ላለማጋለጥ ሲባል ማለት ነው፣ ውሎን መቀየር፣ እንደዚህ አይነት ነገሮችን ብዙ ሰራውባቸው ስለሆኑ እግዚአብሔር ዘፈኝ ስኬታማ መሆን ይችላል።
አሁን እንደገና ዩኒቨርሲቲ መመለስህን ነግረውናል እናትህና። ምንድን ነው የምትማረው? ተመለስክ ወደ ዩኒቨርሲቲ ወይስ ሌላ ቦታ ሄድክ?
እየተማርክ ያለሁት ያው ኮሌጅ ውስጥ ነው፣ የቴዎሎጂ ትምህርት ቤት ውስጥ መሰረተ ክርስቶስ ኮሌጅ የሚባል ደብረ ዘይት አካባቢ። ዘንድሮ የአራተኛ ዓመት ተማሪ ነኝ፣ የዲግሪ ማለት ነው። ዘንድሮ እመረቃለሁ፣ እግዚአብሔር ረድቶኝ የዲስቲንክሽን ተማሪ ነኝ።
የከፍተኛ ማዕረግ
ወድጄው ነው መማረው፣ በጣም ወድጄው ነው መማረው። ራሴን ሰጥቼ ነው፣ ብዙ ሳይም ለትምህርት ይሰጣሉ። ማጥናት በጣም ነው ደስ የሚለኝ። ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ነው ያለኝ። ትዳር መስርቻለሁ በዚህ አራት አመት ውስጥ። በቀጣይ ደግሞ ልጅ ለመውለድ ያው በእግዚአብሔር ፍቃድ ወደዛ እየሄድኩኝ እና ከሆስፒታል ወጥቼ ህይወቴ ከተቀየረበት ጊዜ ጀምሮ እየኖርኩ ያለሁት ህይወትና በፊት በሱስ ውስጥ የነበርኩበት ጊዜ የነበረኝ ህይወት ፈጽሞ የማይገናኝ በምንም ነገር የማይቀራረብ ነው እና በፊት ሱስ ውስጥ እያለሁ ከሱስ ውጭ ሌላ የተሻለ ህይወት ያለ አይመስለኝም ነበር። ሰው እንዴት ሲጋራ ማጨስ አቁሞ፣ መጠጣት አቁሞ፣ መቃም አቁሞ በምን ይዝናናል? ላይፉም እንዴት ይመራል? ይህ በጣም ስብ ነበር ማቆምን እንኳን ሳስብ። ግን ከወጣው በኋላ አሁን ባለውበት በመጣሁት በዚህ በአራት አመቱ መንገድ በጣም የተሻለ ህይወት እንዳለ፣ በጣም ብራይት የሆነ ፊውቸር እንዳለ፣ እረፍት፣ ደስታ እንዳለ በጣም ያየሁበትና እግዚአብሔርን በጣም ማመሰግንበት ሁኔታ ነው ያለው።
ሲስተር ይርገዱ እንግዲህ ልጆት እንደዚህ ሲቀየር ከዛ ቅድም በለቅሶና በሀዘን ሲገልጹት ከነበረው ስሜት አሁን እስራኤል እንደነገረን ህይወቱ ተቀይሮ እዛ ለአስር አመት ከቆየበት የሱስ ህይወት ውስጥ ወጥቶ አሁን ወደ ሌላ ህይወት፣ ወደ ሌላ ተስፋ፣ ወደ ሌላ አዲስ ነገር እየተቀየረ ነው እና ምንድን ነው ስሜቱ ለእርሱ አሁን?
ለኔ ያው መግለጽ ያቅተኛል። አሬ ለምንድን ነው ይህን ከካንሰር ያቆምከኝ? ይህን ልታሳየኝ ነው ወይ? ያኔ መሞት ነበረብኝ አልኩ። ሰው ነኝ በቃ መሞት ነበረብኝ። ይህን ቆሜ ይህን ልጄን አይነት ወቅት ማየት አልፈልግም። በዚህ ነው ወይ ምረት ያርክልኝ? አሁን እሱን አስታወስና መግለጽ ይከብደኛል። ሁሉ ግን አልፎ ዛሬ ደግሞ ይህንን ሲያሳይም በቃ አሁን ነው ለእኔ እረፍት ማለት ነው። በቃ በሰላም ማረፍ ማለት ያው
እስራኤል መጀመሪያ በሱስ ውስጥ እያለ የእናትህን ሁኔታ የእናትህን ለቅሶ እንዴት ነበረ የምታየው? ይሰማህ ነበረ ወይስ እንደው ከምንም አትቆጥረውም ነበር?
ከምንም አልቆጥረውም ማለት ይከብደኛል። ግን ያው በሱስ ውስጥ ሰው ሲሆን ራሱን የሚደብቅበት ቦታ ነው ማለት ትክክለኛውን የውስጣችንን ስሜት የምንረዳበት ሁኔታ አይደለም። ትሰኝነት ትክክለኛውን የተፈጥሮ ስሜታችንን የምንረዳበት ሁኔታ ስላልሆነ ሰዎች ስለኛ ካላቸው ዋጋ የተነሳ ሲያለቅሱ ወይም ኬር ሲያደርጉልን የተለያየ አይነት ነገር ሲያደርጉ ለእነሱ ዋጋ ላንሰጥ እንችላለን። ምክንያቱም ትክክለኛው ማንነታችን የምናዳምጥበት ይሆናል፣ ራሳችን የምንደረግበት ይሆናል።
አሁን እናትና ልጅ አዲስ ህይወት የተሰኘ የሱስ ማገገሚያ ከጳውሎስ ሆስፒታል ጋር በመተባበር ከከፈቱ አንድ ዓመት እንደተቆጠረ ነግረውኛል። አላማቸው ደግሞ በዚህ ውስጥ የሚገኙ ወጣቶችን መርዳት ነው። የእስራኤል ቀጣይ ዓላማም ብዙ ወጣቶችን ማዳን ለሌሎች ትምህርት መሆን ነው። ሲስተር ይርገዱ ሀብቱና ልጃቸው እስራኤል ሰለሞንን የህይወት ተሞክራቸውን ስላካፈሉን በአድማጮች ስም አመሰግናለሁ።
እሺ ቅንያም በጣም እናመሰግናለን።
አመሰግናለሁ ጽዮን ለዚህ ዘገባ። እንግዲህ ይሄ በአሁኑ ሰዓት በተለይ በኢትዮጵያ ውስጥ በስፋት እየተስተዋለ ያለ የሱስ ችግር ከአደንዛዥ እጾች ጋር ብቻ ሳይሆን ጫትን፣ ሲጋራና ሌሎችንም ከመሳሰሉ ነገሮችም ጋር የተያያዙ ብዙ ችግሮች አሉ። ስራ የሚያስፈቱ፣ ጤናን የሚያቃውሱ፣ ማህበራዊ ግንኙነቶችን የሚያተራምሱና የሚያቃውሱ፣ ድህነትን የሚጠሩ በማንም በግለሰብም ላይ በቤተሰብም ላይ ይሁን በማህበረሰብ ላይ ብዙ የሱስ አይነቶች አሉና እንግዲህ በነካጅሽ ሌሎቹንም እንደዚሁ ይዘሽልን ትቀርቢያለሽ ብለን እንጠብቃለን።
አዎ ሰለሞን፣ እንግዲህ ከሰዓት ጥበት ምክንያት ሁሉንም ማካተት አንችልም እንጂ እስራኤል ሰለሞን እንዳለው ከሌሎች ጓደኞቹም ጋር ጀምሮታል። ይሄ አዲስ ህይወት ወይም ኒው ላይፍ ብለው የጀመሩት የማገገሚያ ማዕከልም የተወሰኑ ሰዎችን እንግዲህ በበጎ ፈቃደኝነት ነው የጀመሩትና የተወሰኑ ሰዎችን የተወሰኑ ወጣቶችን በማከም ላይ እንደሚገኙ ገልጸዋል። ከጳውሎስ ሆስፒታል ጋር ተባብረው በዝርዝር እሱን አልዳሰስ ነው፣ ምክንያቱም የእነሱ ህይወት ራሱ ማስተማሪያ ነው በሚል ህይወት ታሪካቸው ላይ ነው ትኩረት ያደረግ ነው። በቀጣይ ከእስራኤል ጋር ቃል ተገባብተናል፣ ሌሎችንም ወጣቶች ይዞ ተጨማሪ የህይወት ተሞክሯቸውን ለሌሎች ማካፈል የሚችሉበትን እድል እንደምናመቻች።
መልካም ነው። በተለይ እስራኤል እንዳነሳው ራስን ማጭበርበር፣ ራስን ማታለል ስትጀምሪው ሱስ ይዘኛል ብለሽ አትጀምሪም። ከዛ በኋላ ሱስ ይዞኛል ብለሽ ለራስሽ አትናገሪም። ስለዚህ መውጣትም አትችም ዛሬ ነገ እያልሽ ድጋፍም አትፈልጊም ከሌሎችና እነዚህ ነገሮች ማሳወቅ ራሱ በጣም ትልቅ ነገር ነው። አይን ከፋች ናቸው። አመሰግናለሁ ጽዮን በድጋሚ።
አሁን ወደ ተከታዩ ዝግጅታችን እንዝለቅ። የአራያ ሰው ሽልማት
የአርአያ ሰው ሽልማት ለአምስት ኢትዮጵያውያን ባለፈው ህዳር መጀመሪያ ላይ ተሰጥቷል። ሽልማቱን ያዘጋጀው አድዋ የባህልና የታሪክ ኅብረት የሚባል ቴክሳሷ ዳላስ ከተማ ውስጥ የሚንቀሳቀስ ድርጅት ነው። ኅብረቱ የተቋቋመው ለትርፍ አይደለም። በሦስተኛ ዙር የሽልማት የክብርና የዕውቅና ሥነ ሥርዓቱ ዙሪያ የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ አጠናቅሯል።
አድዋ የባህልና የታሪክ ኅብረት በዳላስ ቴክሳስ በባህል በታሪክ በቅርስ ጥበቃ ላይ የሚሠራ ከተመሠረተ 16 ዓመታትን ያህል ያስቆጠረ ማዕከል ነው። ዲያቆን ፍሬዮሴፉ የአድዋ የባህልና የታሪክ ኅብረት መሥራችና ሥራ አስኪያጅ ናቸው። በሦስተኛው ዙር የአርያሶ ሽልማት አጠቃላይ ክንዋኔ ዙሪያ ቆይታ አድርጌያለሁ። ተሸላሚዎቹ እነማን ናቸው? በምን ዘርፍስ ነው የክብር ተሸላሚ ለመሆን የበቁት የሚለው ጥያቄ ቀዳሚ ነበረ።
እንደሚታወቀው እዚህ በዳላስ ቴክሳስ የሚኖሩ ኢትዮጵያውያን ለማህበረሰባቸው ባደረጉት መልካም አርያነት ያለው ስራ ተመስርተን የአምስት ሰዎች የሽልማት ፕሮግራም የምስጋና ፕሮግራም አዘጋጅተን ነበር። ዘርፎቹ የመጀመሪያው የክብር ተሸላሚ ነው፣ በመቀጠል ልዩ ተሸላሚ የሚል ነበረን። ከዛ ሶስተኛው ዘርፍ ለኢትዮጵያ ማህበረሰብ አርያነት ያለው ስራ የሰሩ በሶስቱ ዘርፎች ከፍለን ለአራት ግለሰቦችና ለአንድ ተቋም የእውቅና የምስጋናና የሽልማት መርሃ ግብር አዘጋጅተን ነበረ። በክብር ተሸላሚነት የሸለምናቸው ለ28 ዓመታት በላይ በተባበሩት መንግስታት ድርጅት ውስጥ በከፍተኛ ኃላፊነት ሲሰሩ የቆዩ እንዲሁም ከንጉሳዊው ስርዓት ዘመነ መንግስት ጀምሮ በኢትዮጵያ ውስጥ ሰፊ ድርሻ ወስደው በተለያዩ የኃላፊነት ሙያ ሲያገለግሉ የነበሩ ከዛም በአረብ ሀገራት እንዲሁም በአፍሪካ ሀገራት በመዘዋወር የኢትዮጵያን ስም ከፍ ተብሎ እንዲጠራ በታታሪነታቸውና በስነ ምግባራቸው ተግተው የሰሩ ከዛም በኋላ ደግሞ በጡረታ ከተገለሉ በኋላ ጣሊያን ፋሽስት ኢትዮጵያን ለሁለተኛ ጊዜ በወረረበት ወቅት በመርዝ ጋዝ ንጹሃንን መፍጀቱ ይታወቃል። ከሱ ጋር ተያይዞ የጣሊያን መንግስት ለኢትዮጵያ መንግስት ካሳ እንዲከፍል እንዲሁም ደግሞ የቫቲካን ቤተክርስቲያን የኢትዮጵያን ቤተክርስቲያንና የኢትዮጵያን ህዝብ ይቅርታ መጠየቅ አለባት በሚል ብርቱ አገር ወዳድ ከሆኑ ጓደኞቻቸው ጋር በመተባበር አንድ ተቋም አቋቁመው ለማህበረሰቡ ከፍተኛ አገልግሎት ለሰጡ ለአቶ ኪዳኔ አለማየሁ የክብር ሽልማት ማዕረግ ሰጥተናል። በልዩ ተሸላሚነት የሸለምነው ወጣት አዳም ሙሉጌታ ይባላል። በዚሁ በአሜሪካን ሀገር ተወልዶ ያደገ ወጣት ሲሆን እዚህ ሀገር ተወልዶ የሚያርጉ ልጆች ለቋንቋቸው ለባህላቸው ትንሽ ባይተዋር የመሆን ነገር አለ። እሱ ግን ቤተሰቡ በሚያደርግለት ከፍተኛ የሆነ ድጋፍና እንዲሁም ደግሞ ከልጅነቱ ጀምሮ ተከስክቶ ባደገበት በዳላስ ደብረ ምህረት ቅዱስ ሚካኤል ቤተክርስቲያን እርዳታና ድጋፍ ጥሩ አማርኛ ተናጋሪ፣ ጥሩ አማርኛ አድማጭ፣ ጥሩ አማርኛ ጸሐፊና አንባቢ ሆኖ ከዛ በተጨማሪ ያለምንም ደጋፊና የትኛውም አይነት ተቋም ውስጥ ገብቶ ሳይማ በሚያቸው ነገር ብቻ ተነሳስቶ 5 የኢትዮጵያን የባህል የዜማ መሳሪያዎች በሚገባ የሚጫወት ስለሆነ ይሄ እዚህ ሀገር ተወልዶ ላደጉ ልጆች ለራሳቸው ለሆነ ነገር ለባህላቸው ለታሪካቸው ሰፊ ትኩረት እንዲሰጡ በማድረግ ረገድ የራሱ የሆነ አስተዋጽኦ ያደርጋል ብለን ስላመንን በሁለተኝነት በልዩ ተሸላሚ በዚህ በባህል ዘርፍ እሱን ሸልመነዋል። በሶስተኛ ደረጃ የማህበረሰብ አገልግሎት ዘርፍ የሸለምናት ሴት ነች። ሲስተር ሊያ ስዩም ተስፋ ትባላለች። እንግዲህ እሷ ደግሞ ለረጅም ዓመት በዚህ በኦቲዝም እና በተያያዝ ችግር ያለባቸውን ልጆች ቤተሰቦች በመደገፍና በማበረታታት ችግሩ በጣም ሰፊና ውስብስብ ቢሆንም እንኳን ከራሷ ችግር አልፋ የሌሎቹም የወገኖቼ ችግር የኔም ችግር ነው ብላ በአጋጣሚ ትዊንስ የሆኑ 2 ልጆቿ በዚህ በኦቲዝም ችግር የሚጠቁ ናቸው። እንግዲህ እነሱን ከመንከባከብ ጨምሮ ይሄ ችግር ያጋጠማቸው ሰዎች ሁሉ ይደርስባቸው የሚችለውን ችግር ከግምት ውስጥ በማስገባት ለረጅም ዓመታት በዚህ ጉዳይ ላይ ስትሰራ ቆይታለች። እንዲያውም ከዳላስ ከዚህ ከአሜሪካ ነገር ሁሉ አልፋ በእንግሊዝና በካናዳ የሚገኙ ኢትዮጵያውያን ሁሉ ሳይቀሩ በመደገፍ ላይ ትገኛለች። ከዚህም አንጻር በአሁኑ ሰዓት 180 የማያንሱ የችግሩ ተጠቂ የሆኑ ቤተሰቦችን በተለያየ መልኩ እየረዳች ያለች ታታሪ ሴት ነች። እሷን በማህበራዊ አገልግሎት ዘርፍ በሶስተኛ ደረጃ ሸልመናል። በአራተኛ ደረጃ እንግዲህ ከዛሬ 10 ዓመት በፊት በዳላስ እና ፎርት ወርዝ ሰው በሚሞትበት ጊዜ ምንም የተደራጀ ነገር ባለመኖሩ የተነሳ በአበሻ ስቶሮች ውስጥ ሳጥን እየተደረገ ገንዘብ እየተለመነ ነበረ ሰው የቀብር ስነ ስርዓት የሚያስፈጽመው። ስለዚህ ከለታት አንድ ቀን ይሄንን ባንዳ በሻስቶር ውስጥ የተመለከተ ኢንጂነር ፋሴ ፈጽሞ ሊሆን አይገባም፣ እኛ ኢትዮጵያውያን ቁጥራችን ብዙ ነው፣ ከዚህም የበለጠ ችግር መፍታት እንችላለን፣ ስለዚህ እድር መቋቋም አለበት በማለት በሱ አነሳሽነት ከሱ ጋር ሌሎች 11 ሰው ኢትዮጵያውያንን በማስተባበር የዛሬ 10 ዓመት ገደማ የኢትዮጵያ ኮሚኒቲን እድር ማህበር እንዲቋቋም ያደረገ 2000 አባል በላይ ተመዝግቦ ለደረሰበት ደረጃ እጅግ ከፍተኛውን ሚና የተጫወተው ኢንጂነር ፋሲል ስለሆነ ለዚህ መልካም ስራው 5ኛውና የመጨረሻው ይሄው ራሱ የኢትዮጵያ ኮሚኒቲ እድር ማህበርን ነው።
እንግዲህ ያው አንዳንድ ጊዜ እድሩን የመሰረቱት ግለሰቦች ቢኖሩም ተቋሙ እንደ ተቋም ለማህበረሰቡ እየሰጠ ያለው ግልጋሎት እጅግ በጣም ጠንካራና ሰፊ ነው። እንግዲህ የተለያዩ ተቋማት አሉ በዳላስ፣ ግን በጣም ውጤታማና ተከታታይ ስራ እየሰራ ያለው ወይም ደግሞ ተጨባጭ የሆነ ግልጋሎት እየሰጡ ካሉ ተቋማት መካከል አንዱና ዋነኛው ነው ብንል ማጋነን አይሆንምና ይሄ የኢትዮጵያን ኮሚኒቲ በዳላስ ፎርት ወርዝ የእድር ማህበር አምስተኛው ተሸላሚ ነው ማለት ነው። ለነዚህ ነው ምስጋናና ሽልማት የሰጠ ነው።
ዲያቆን ፍሬው ሰይፉ፣ እንደው የምርጫ ሂደት በምን መልኩ ተከናወነ?
መጀመሪያ በዚሁ በዳላስ ረጅም ጊዜ የኖሩ ከማህበረሰቡ ጋር በጣም ትውውቅ ያላቸው፣ ከዛ በተጨማሪ ግን ፍጹም ሚዛናዊ የሆነ አስተያየት ይሰጡናል ብለን ያመንባቸው ሰዎች በማነጋገር ሰዎችን እንዲጠቁሙን ለነሱ ሐሳብ አቀረብንላቸው። እነሱም ከቲፎዞና ከግሩፕ በጸዳ መልኩ ለዚህ ጉዳይ ይመጥናሉ ብለው ያሰቧቸውን የተወሰኑ ሰዎች ጠቆሙን። ከዛ እሱን ይዘን የነሱን ያለፈ ስራቸውን ከተለያዩ ሰዎች መረጃ ማሰባሰብ ቀጠልን ማለት ነው። እንግዲህ ከዛ በኋላ ሚዛን ደፍቶ ያገኘነውን ከእያንዳንዱ የምንፈልገው አንዳንድ ሰው ስለነበረ በዛ ሁኔታ እነዚህን ተሸላሚዎች ልንመርጥ ችለናል ማለት ነው።
ዲያቆን ፍሬው ሰይፉ፣ ከቅርብ ጊዜ ወዲህ በአንዳንድ አካባቢዎች ለማህበረሰባቸው ብሎም ለሀገራቸው አርአያ የሆኑ ኢትዮጵያውያን በህይወት እያሉ ማመጎሱ ማክበሩ እየተለመደ የመጣ ግሩም ጅማሮ ነው። እኔም በሶስተኛው ዙር የአርአያ ሰው ሽልማት ላይ ተገኝቼ ነበረ። የአድዋ የባህልና የታሪክ ህብረት በዳላስ ቴክሳስ ፕሬዚዳንት ዲያቆን ፍሬው ሰይፉ፣ ውይይታችን ከመቋጨታችን በፊት ማስተላለፍ የሚሹት መልእክት ካለ ድሎን ልስጦትና በዚህ ብንሰነባበት።
መልካም፣ አመሰግናለሁ። እንግዲህ ኢትዮጵያውያን የራሳቸው ባህል፣ ታሪክ፣ ቅርስ፣ ማንነት ያላቸው ታላቅ ህዝብ እንደመሆናቸው መጠን ባህል፣ ታሪክ፣ ቅርስ ደግሞ የማንነት መገለጫ ከመሆኑም አንጻር ምንም እንኳን በሰው ሀገር ብንኖርም ኢትዮጵያዊነታችን ሁኔታዎችን ሊቀይር ይገባል እንጂ ሁኔታዎች እኛ ኢትዮጵያውያንን ሊቀይሩን አይገባም። ስለዚህ የነገ ሀገር ተረካቢ ለምንላቸው ይልቁንም ደግሞ እዚህ ሀገር ተወልደው ለሚያድጉ ለባህሉም፣ ለቋንቋውም፣ ለታሪኩም፣ ለቅርሱም እንግዳ የሚሆኑትን የዚህ ሀገር ተወልደው የሚያድጉ ኢትዮጵያውያን ልጆቻችን ነገ ከነጎዳ በራሳቸው ማንነት የሚኮሩና ስለ ራሳቸው በየትኛውም አጋጣሚ ባገኙት አጋጣሚ ደረታቸውን ነፍተው አፋቸውን ሞልተው እኔ ኢትዮጵያዊ ነኝ፣ ኢትዮጵያ ደግሞ እንዲህ አይነት ሀገር ነች፣ ይሄ ይሄ ያላት ብለው መናገር የሚችሉበትን ድፍረት እንዲያገኙ እንዲህ አይነት ስራዎችን እንደው እያንዳንዳችን መስራት እንኳን ባንችል ይህን አይነት መልካም ስራ የሚሰሩ ሰዎችን አቅማችን በፈቀደ ሁሉ በመደገፍና በማበረታታት በማህበረሰብ ውስጥ የተሻለ ትውልድ ባህሉን፣ ታሪኩን፣ ቅርሱን፣ ማንነቱን የሚያውቁ ትውልድ ለመፍጠር በሚደረገው ጥረት ውስጥ የበኩላችንን አስተዋጽኦ ማድረግ አለብን ብዬ አምናለሁኝ። ይሄን ሁሉም ኢትዮጵያዊ ሊያውቀውና ሊገነዘበው ይገባል ብዬ ነው መልእክት ማስተላለፍም።
መልካም። ዲያቆን ፍሬው ሰይፉ፣ ስለ ጊዜው እጅግ አድርጌ አመሰግናለሁ።
እኔም ከልብ አመሰግናለሁ። አክብራችሁ ስለጠየቃችሁን በጣም አመሰግናለሁ።
ዳንኤል፣ እናመሰግናለን ለዘገባው። እንዲሁም ሽልማቱን የተጎናጸፉትን ሁሉ እንኳን ደስ ያላችሁ እንላለን። በእርግጥ ትንሽ ዘግየት ያለ ቢሆንም ሽልማቱ የረጅም ጊዜ ሥራና ለረጅም ጊዜ የሚታሰብ ነውና እንኳን ደስ ያላችሁ በድጋሚ። እንግዲህ ለዛሬ ዝግጅቱ ወደ ማብቃቱ ነው። ሲሆን እጅሽ ከምን መጨረሻ ላይ
ለዛሬ እንግዲህ እስከ ማጠቃለያው ከአንድ ዜማ ጋር እንተዋቸው።
Oh, my God.
ሲሆን ለመረጣችሁ ሙዚቃ እናመሰግናለን። ጥሩ ሙዚቃ ነበር። የማጠቃለያ ዜና ሰማለሁ። እስክንድር ፍሬው በላከልን ቀደም ያለ ዜና መሰረት የሪፐብሊካን የጥበቃ ኃይል ሪፐብሊካን ጋርድ በሚል አዲስ የተደራጀውና የአገሪቱን መሪ ጠቅላይ ሚኒስትር አብይ አህመድን ጨምሮ ለከፍተኛ የመንግሥት ባለሥልጣናት ጥበቃ የሚያደርገው ቡድን አባላት ዛሬ ጠቅላይ ሚኒስትር አብይ አህመድ በተገኙበት አዲስ አበባ ውስጥ ትርኢት አሳይቷል። የጥበቃ ኃይሉ ዋና አዛዥ ብርጋዴር ጄኔራል ብርሃኑ በቀለ ለቪኦኤ እንደገለጡት ተንኳሾች ቢኖሩ እጆቻቸውን እንዲሰበስቡ ለማስጠንቀቅ ነው የዛሬው ትርኢት አስፈላጊነት።
ከስድስት ወር በፊት የተመሰረተ ተቋም ነው። ትርኢቱን ማሳየት ያስፈለገበት ምክንያት ወገን መሪዎቻቸው ደህንነታቸው ተጠብቆ በተረጋጋ መንገድ ስራቸውን መስራት ይችሉ ይሆን ወይ የሚለው ስጋት ከነበረው ምንም ችግር እንደሌለ፣ የጥበቃ ኃይሉ የዚችን ሀገር መሪዎች የመጠበቅ ዝግጁነት እንዳለውና ብቃት እንዳለው ለማሳየት፣ ምናልባት ሌላ ተንኮል የሚያስብ ኃይል ካለ ደግሞ ከወዲሁ እጁ እንዲሰበስብ የማስጠንቀቂያ ስራ የመስራት ነው። ይህን ትርኢት ለማድረግ የፈለግ ነው።
ትርኢቱ የአገሪቱ መሪ በቂና ብቃት ያለው የጥበቃ ኃይል እንዳላቸው ለማሳየት ጭምር መሆኑን የገለጸው ደግሞ ከጥበቃ ኃይሉ አባላት አንዱ የአምሳ አለቃ የወንዶሰን ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ከፍተኛ ያደረጃጀትና የሰው ኃይል ለውጥ ከተካሄደባቸው ዘርፎች አንዱ የቤተ መንግስቱ የጥበቃ ቡድን እንደሆነ ይታመናል። ዛሬ ይፋ የተደረገው መረጃና የቀረበው ትርኢትም ይህንኑ ያጠናክራል።
እስክንድርን አመሰግናለሁ። ዜናውን በዚሁ አበቃ። አዲሱ አበበ ነኝ።
ክቡራትና ክቡራን አድማጮች ዝግጅታችን ተጠናቀቀ።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድናችሁ ጽዮን ግርማና
እኔም ሶሎሞን አባተ ነን።
ከእኛ ጋር ስላመሻችሁ እናመሰግናለን።
ሰላም፣ በደህና ደሩ።